ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 8 ቀን 2011 ዓ.ም ተምረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዲሞክራሲ ሀተታዎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍቅሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
የጎሰኝነትና የጥፋተኝነት ፖለቲካ ፊታውራሪዎች ሀገርን ወደ ጥፋት የመግፋት አባዜ ከመቼውም ጊዜ በይበልጥ አሳሳቢ ነው ተባለ። ሀገርን ለመግዛት እንደ አቋራጭ የፖለቲካ መንገድ የተወሰደው የዘር ፖለቲካ ከመቼውም ጊዜ በከፋ ሁኔታ ሀገርን ለመከፋፈልና ህዝብን ለማፈናቀልና ለስደት ለመዳረግ የዘር ፖለቲካ ቁንጮዎች ኢህአዴግን ለመጠገን የሚለውን አጋጣሚ በመጠቀም ጽንፈኛ የዘር ጥላቻን በይፋና በስውር እያራገቡ መሆናቸውን ከተለያዩ አቅጣጫዎች የሚደርሱን ዘገባዎች ያስረዳሉ። በሰሜን ወያኔ ህወሓት የጸባጫሪነት ዘመቻ መጀመሩ በስፋት ሲነገር የአማራ አቻውም የትግራይን ህዝብ ከህወሓት የመነጠልና ህወሓት ላይ የፕሮፓጋንዳ ዘመቻ መክፈቱ በጎንደርና በወሎ አካባቢ ውጥረትና ስጋት መስፈኑ ይነገራል። ኦዴፓ የሚባለው በኮሎኔል አብይ የሚመራውና ኦነግ በጣምራ የደለቱ መሆናቸው እየተነገረ ሲሆን በምዕራብ ጉጂ ለተፈናቀሉት ከ900,000 በላይ ለሚሆኑት ለጌዲዮ ተወላጆች መፈናቀል እነዚህ ሁለት ድርጅቶች በጋራ ያደረጉት ለመሆኑ መረጃ መኖሩ እየተሰማ ነው። በወለጋ የተለያዩ አካባቢዎች በሚኖሩ ኦሮሞ ባልሆኑት ኢትዮጵያውያን ላይ የማፈናቀል ዛቻ እየተዘነዘረ መሆኑም ይነገራል። እስካሁን ባለን መረጃ በቡርጂ ንጹሃንን የገደሉ በወለጋ 18 ባንኮችን የዘረፉት የኦነግ ቁንጮዎች ለፍርድ አለመቅረባቸው አብይና ዳውድ በጋራ እየተንቀሳቀሱ ለመሆናቸው ማስረጃ ነው ተብሏል።
በጌዲዮ ተፈናቃዮች ላይ የደረሰው ሁኔታ እጅግ አስፈቃቂና አሳሳቢ በመሆኑ የዓለም አቀፍ መገናኛ ብዙሃን እንዲሁም የርዳታ ሰጪ ድርጅቶችን ትኩረት የሳበ መሆኑ ታውቋል። ዘ ጋርዲያን በሚል በእንግሊዝ ሀገር እየታተመ የሚወጣ ጋዜጣ በሐሙስ እትሙ በደቡብ ኢትዮጵያ በተለይ የጌዲዮ ተፈናቃዮች ከፍተኛ የረሃብ ችግር ውስጥ መግባታቸው ሁኔታውን አሳሳቢ አድርጎታል ካለ በኋላ ያሁኑ አገዛዝ ሁኔታውን እያየችላ ማለቱ ብዙዎችን አስገርሟል ብሏል። ከምዕራብ ጉጂ ዞን የተፈናቀሉት ከ800,000 በላይ መሆናቸውንና አብዛኛዎቹ የጌዲዮ ብሔረሰብ አባላት መሆናቸውን ጋዜጣው ጠቆመ። ከ20 እስከ 30,000 የሚደርሱ ጎቲቲ ከተማ ውስጥ በሚገኘው መጠለያ ጣቢያ ካሉት ጋር በየቦታው የተጠለሉ የጌዲዮ ተፈናቃዮች እርዳታ ምግብ ስለተከለከሉ በመገብ እጥረት እየተሰቃዩ ይገኛሉ ብሏል። እነዚህ ተፈናቃዮች ከዚህ በፊት በተደጋጋሚ ወደ ቀያቸው ተመልሰው ከአደጋ ሸሽተው የመጡ መሆናቸው የታወቀ ቢሆንም ያስከሳሱ ባለስልጣኖች በተለይ በቅርቡ ተግባራዊ እንዲሆን ላቀዱት የቤትና የህዝብ ቆጠራ አመቺ ሁኔታ እንዲፈጠር ተፈናቃዮችን ወደ ቀያቸው እንዲመለሱ ከፍተኛ ግፊት ያደርጋሉ ካለ በኋላ የሚያሳዝነው ግን ሰዎችን ወደ ቦታቸው እንዲመለሱ ለማስገደድ ምክብ መከልከል እንደ ዘዴ መወሰዱ ነው ብሏል። ለዚህ ጭካኔ እርምጃ ኃላፊነቱ የአካባቢው አስተዳደር ይሁን የፌደራል ግልጽ ባይሆንም በተለይ በአዲሱ ሹምና በፌደራል ባለስልጣኖች በኩል ለጉዳዩ ትኩረት ያለመሰጠት ሁኔታውን አሳሳቢ ያደርገዋል ብሏል። በሌላ በኩል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ በሰጠው መግለጫ አንዳንድ እርዳታ አስፈላጊ በሆኑባቸው ቦታዎች እርዳታ ለመስጠት አለመቻሉን ገልጿል። ተቋሙ በኢትዮጵያ የሚገኙትን 8.3 ሚሊዮን ተረጂዎችን እርዳታ ለመስጠት 1.3 ቢሊዮን ዶላር እንደሚያስፈልግና እርዳታው ያልተገኘ መሆኑን ገልጿል። ለጌዲዮ ተወላጆችም ሆነ በሌሎች የአገሪቱ ክፍሎች ለተፈናቀሉ ዜጎች እርዳታ ለመስጠት የዓለም አቀፍ እርዳታ ሰጪ ድርጅቶች በተሰላቸበት ሁኔታ በዳያስፖራ ትረስት ፈንድ ተሰብስቧል የተባለው 2.5 ሚሊዮን ዶላር እርዳታውን ለመሸፈን እንዲውል ዜጎች ጥያቄ እያቀረቡ መሆናቸውም ታውቋል።
ከሁለት ሳምንት በፊት በለገጣፎ ከተማ አስተዳደር ቤታቸው የፈረሰባቸውና የተፈናቀሉ ዜጎች አብዛኞቹ በአሁን ወቅት በሃያት መካነ ህይወት መድኃኒዓለምና ቅድስት አርሴማ ቤተክርስቲያን ውስጥ የሚኖሩ ሲሆን ከፍተኛ በሆነ የተቆቃ ሁኔታ ኑሯቸውን እየገፉ እንዳሉ ለዜና ምንጮች ገልጸዋል። ከተፈናቀሉት መካከል በርካታ ነፍሰ ጡሮች፣ አረጋውያንና አንድ አመት ያልሞላቸው ህፃናት ይገኙባቸዋል። ቀይ መስቀል በፈጣቸው የላስቲክ ሸራ ውስጥ የሚኖሩት እነዚህ ተፈናቃዮች የአካባቢው ኗሪዎች ከፈጣቸው አንዳንድ እርዳታዎች በስተቀር በመንግስት በኩል ምንም አይነት ድጋፍ እንዳልተደረገላቸው ተናግረው በሀገራችን መንግስት የለምስ ከመአለት ደርሰዋል። በተመሳሳይ ዜና በጌዲዮና በጉጂ ኦሮሞዎች አዋሳኝ ከሆኑ አካባቢዎች የተፈናቀሉ ዜጎች ወደ ቦታቸው እንዲመለሱ ለማስገደድ እርዳታ የተቋረጠባቸው መሆኑ ቀደም ብሎ የተዘገበ ሲሆን በአሁን ወቅት ከፍተኛ ችግር ላይ መሆናቸውን በመረጃ እየተናገሩ ይገኛሉ። የአዲስ አበባ ፖሊሶች ስብጥር ጫን ያለው ቁጥር ከአንድ ብሔረሰብ መሆኑ ስጋት ማሳደሩ እየተነገረ ነው። የአዲስ አበባ የፖሊስ ኃይል ስብጥር 90% ከአዲስ አበባ ውጪ በሚኖር ወጣቶች የተሞላ በመሆኑ እየተፈጸሙ የሚገኙ ወንጀሎችን ለመከታተልና ለመቆጣጠር የራሱ የሆነ ተጽዕኖ እንዳለው ለጉዳዩ ቅርበት ካላቸው ወገኖች መገንዘብ ተችሏል። የህወሓት የበላይነት የመጨረሻው ምዕራፍ አንድ አመት አካባቢ በአዲስ አበባ የፖሊስ አባልነት የትግራይ ተወላጆች ቁጥር እንዲበዛ መደረጉ የሚታወስ ሲሆን በአሁን ወቅት የህወሓትን ፈለግ በመከተል የኦሮሞ ተወላጅ የሆኑ ፖሊሶች እየተበራከቱ መሄዳቸው እየታየ ነው ተብሏል። ይህ ሁኔታ በአዲስ አበባ ውስጥ የሚገኙ የኦሮሚያ የመንግስት ቢሮዎች ጥበቃ ላይ ከተሰማሩ የኦሮሚያ የፖሊስ ኃይል ጋር ሲደመር ከፍተኛ ኃይል መሆኑ አያጠራጥርም እየተባለ ነው። ከዚህ በተጨማሪም ከዚህ ቀደም የፌደራል ፖሊስ ስብጥር የትግራይ ተወላጆች አዛዥነትና ተራ ፖሊስነት ብዛት እንደነበረው የሚታወቅ ሲሆን በአሁን ወቅት የገዢው የኦዴፓ አባል የሆኑ ፖሊሶች ቁጥር እየተበራከተ መሄዱ አሳሳቢ መሆኑን ብዙዎች ያስረዳሉ።
በቅርቡ የኢትዮጵያ ኤሌክትሪክ ባለስልጣን የአባይን ግድብ የኤሌክትሪክና የመካኒካል ስራ ለሁለት የቻይና ኩባንያዎች መስጠቱና ሁለቱ ኩባንያዎች ስራቸውን መጀመራቸው የተነገረ ቢሆንም የግድቡ የግንባታ ስራ ባለበት የቆመ መሆኑን በተጨማሪም የግድቡ ግንባታ በወቅቱ አለመጠናቀቁ አገሪቱ በአመት 4 ቢሊዮን ዶላር እንዳታገኝ እንዳደረጋት ከሳሊኒ ኩባንያ አካባቢ የሚገኙ ዜናዎች ይጠቁማሉ። ለግልገል ግቢ 4 መስሪያ ከጣሊያን መንግስት የተገኘው ብድር የዓለም ባንክ በማገዱ ምንም እየተሰራ ያለ መሆኑ ታውቋል። ከቻይና የሚገዙ ትራንስፎርመሮችም በየቦታው የሚፈነዱ ስለሆነ ብዙም ጥቅም ሊሰጡ አልቻሉም ተብሏል። የአባይ ሆነ የግልገል ግቢ ግድቦች በሚገባ ተጠንተውና ለአገሪቱ በዘላቂነት በሚጠቅም መንገድ ያልተጀመሩ መሆናቸውን
የፍኖተ ዲሞክራሲ ራዲዮ ሲያጋልጥ መቆየቱ ይታወቃል።
የፈረንሳይና የዘረኛው አገዛዝ ወታደራዊ ስምምነት ለሀገር ህልውና አደጋ መሆኑ ተገለጸ። ፈረንሳይ በምስራቅ አፍሪካ ለመንተራፋትና በማዕድናት ዘረፋ ለመስተማራት እቅድ መንደፋና ይህን ጥቅም በዘላቂነት ለማስከበር ወታደራዊ ኃይሏን በተለያዩ ሀገራት ለማስፈር ያላትን እቅድ በዘረኛው ቡድን አጋፋሪነት ካለ አንዳች ንግግር ማስተካከት መቻሏ አሳሳቢ ነው ተባለ። እስካሁን የምስራቅ አፍሪካና የህንድ ውቅያኖስ አካባቢን የምትቃኘው ጅቡቲ ውስጥ ባላት ግዙፍ የጦር ሰፈር መሆኑ ይታወቃል። ኢትዮጵያ ውስጥ ህዝብን በቋንቋ የዘር መስመር አገርን ሸንሽኖ ህልውናዋን ለአደጋ ያጋለጠ የሚገኝን ዘረኛ ቡድን በጦር ኃይል መደገፍ ማለት የሀገርን ሉዓላዊነትና ነጻነት መዳፈር መሆኑን በርካቶች በቁጭት ያስረዱ ይሰማል። የፍቅርና የድምር የፖለቲካ ሟርት የመበታተን ጠርዝ ላይ መቆሙ ተሰማ። ኢሃዴግ የተባለው የወያኔ ህዋት ጭምብል ያድራጊነቱና የናዛዥነቱን ስልጣን ተዋት ወደ ኦዴድ ሲተላለፍ በይፋ ሌባ፣ ግፈኛ፣ ጨቋን ነፍሰ ገዳይ መሆናቸውን ቢለፈልፉም በዚህ ወንጀል ተጠያቂ የተደረጉ ዋነኛ ወንጀለኞች 99% የሚሆኑት በነጻነት ሲቀማጠሉ እየታዩ ባለበትና የርግማን ውርጅብኝ ህዋትን ብቻ እንዲመለከት መደረጉ ወጥሮም ቢሆን የተሰነጠቀውን ጭምብል ኢሃዴግ የተባለው ግንባር ጭራሹን እንዲበታተነው ይችላል የሚል አስተያየት እየተነዘረ መሆኑን ለማወቅ ተችሏል። ህዋት በተደጋጋሚ የኮሎኔል አብይ አገዛዝ ውሳኔንና መመሪያን እያሽቀነጠረ መጣሉ የመነጣጣላቸው ምልክት እንደሆነ ብዙዎች ያስረዳሉ። ምንም እንኳን ግንባሩ ወደ ፓርቲነት እንደሚቀየር ጥሩምባ ቢነፋም ሀቁ ግን መበታተን ሊሆን እንደሚችል በርካቶች ሲናገሩ ይስተማል። ይህ ሁኔታ ከፍተኛ የሆነ የዘር ፖለቲካ ትርምስ ማስከተሉ አይቀርም የሚል ግምት እየተፈጠረ ነው።
ባለፈው እሁድ በቢሾፍቱ አካባቢ የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን የበረራ መረጃ መመዝገቢያና የአብራሪዎች ክፍል መረጃ መመዝገቢያ ሳጥኖች ወደ ፈረንሳይ ሀገር የተላኩ መሆናቸውን የኢትዮጵያ አየር መንገድ አስተውቋል። ከሳጥኖቹ የሚገኘው ምርመራ የአውሮፕላኑን የአደጋ መንስኤ ለማወቅ ወሳኝ ነው ተብሏል። ሳጥኖቹ ወደ አሜሪካ እንዲላኩ የአሜሪካ ባለስልጣኖች ግፊት ያደረጉ ቢሆንም የኢትዮጵያ አየር መንገድ ለመላክ ፈቃደኛ አልሆነም። ከዚህ ጋር ተያይዞ ካናዳና አሜሪካ ቦይንግ 737 እና 738 አውሮፕላኖች በየአገሮቻቸው እንዳይበሩ ትዛዝ ማስተላለፋቸው ታውቋል። በተያያዘ ዜና በዛሬው ዕለት የኢትዮጵያ አየር መንገድ ባለስልጣኖች በአደጋው ከመቱ ቤተሰቦች ጋር ለመወያየት በጠራው ስብሰባ ላይ ከቤተሰቦች ተቃውሞ መነሳቱ ተነግሯል። የሟቾቹ ቤተሰቦች ወደ አዲስ አበባ ከመጡ በኋላ ስለ አደጋው መነሻ ምክንያት ሆነ ስለወዳጆቻቸው አስክሬን ሊነገራቸው የሚገባው መረጃ ባለማግኘታቸው የተወሰኑት ስብሰባውን ጥለው የወጡ መሆናቸው ተነግሯል። የአየር መንገዱ ባለስልጣኖች በአደጋው ህይወታቸውን ያጡ ዜጎችን አስክሬን የመፈለጉ ጥረት እየቀጠለ መሆኑን ገልጸው ሙሉ የሰው አካል የማግኘቱ ስራ ፈታኝ መሆኑን ለዜና ምንጮች ገልጸዋል።
ስራአት ወጣት ሴቶች ቁጥራቸው እየጨመረ መሆኑ አሳሳቢ መሆኑ ታወቀ። ዘረኛው አገዛዝ የሴቶች መብቶችና ነጻነት የሴት ሚኒስትሮችን በመሾም የሚረጋገጥ ይመስል የሴት ሚኒስትሮችን እያበዛ ቢሆንም በየአመቱ ከተለያዩ ዩኒቨርሲቲዎችና ከሙያ ማሰልጠኛ ተቋማት ከሚመረቁ ተማሪዎች ሴቶች ስራ የማግኘት አጋጣሚያቸው ከወንዶቹ ጋር መወዳደር እንደማይችል ጉዳቱ የደረሰባቸው ወጣት ሴቶች በቁጭት ሲያስረዱ ተሰምቷል። ሴቶች ከተማሩትና ከሰለጠኑበት ትምህርት ውጪ በባልትናና በመሰል መስኮች ባነስተኛና ጥቃቅን የንግድ ስራ ተደራጅተው ጥቃታቸውን አስመስክረው ብድር ማግኘት እንደሚችሉ ባዶ የተስፋ ቃል እየተናገራቸው መሆኑ እየመረራቸው መሆኑን ይናገራሉ። በዘረኛው አገዛዝ ጦርምባ የተነፋለት የአበባ ምርት ከገበያ የመውጣት አደጋ ውስጥ መሆኑ ተገለጸ። በዓለም ባንክና በዓለም የገንዘብ ድርጅት ሆያው የገበሬዎችን ከጤፍ እርሻቸው ላይ ያፈናቀሉ የአበባ ማምረቻ ግሪን ሃውሶች ተተክለውባቸው ሀገርን እየገደሉ ሀገርን ዓለሙ ሲባል የነበረው እንደ ጧት ኢዛ የረገፉ መሆናቸውን ከሰሞኑ ከወጡ መረጃዎች መገንዘብ ተችሏል። በአበባ ላኪነት የተማሩ ኩባንያዎች እንደ ቡና ላኪዎች የተጨበረበረ መረጃ በማቅረብ የሀገርን ሀብት ከዘረኛው አገዛዝ ቁንጮች ጋር እየተከፋፈሉ ገንዘቡ በውጭ ሀገራት ባንኮች እንደተከማቸ ከውስጥ አዋቂዎች በዚህ የሌብነት ሰንሰለት ውስጥ ሰራተኛ ከነበሩት መረዳት ተችሏል። የአበባ አምራች ኩባንያዎች ውስጥ ይሰሩ የነበሩ ሰራተኞች ለአበባ ማምረቻነት በሚውለው ኬሚካል በቁራኛ በሽታ የማቀቁ መሞታቸው የሚታወቅ ሲሆን እነዚህ ኩባንያዎች የሰራተኞችን ህይወት በማጥፋት ለፍርድ ሊቀርቡ ይገባል እየተባለ መሆኑንም ተረድተናል። አብዛኛዎቹ የአበባ ኩባንያዎች የተቋቋሙት ከልማት ባንክና ከንግድ ባንክ ብድር እየወሰዱ መሆኑ ሲታወቅ ብዙዎቹ እዳቸውን ሳይከፍሉ አገር ጥለው መኮብለላቸው ባንኮቹን ለኪሳራ መዳረጉ ይታወቃል። አዲስ አበባ ቀውስ ውስጥ ለመክተት ስውር ደባ የመኖሩ ምስጢር እያነጋገረ ነው ተባለ። አዲስ አበባን በኦሮሞ ቁጥጥር ስር ለማድረግ መጠሪያቸውን በኦሮሞ ህዝብ ስም ያደረጉ የጎሳ ድርጅቶች በጉዳዩ ላይ ስምምነት እያደረጉ እንደሆነ ሲነገር ይሰማል። በቅርቡ ተጠናቀቁ የተባሉት የጋራ መኖሪያ ቤቶች በለማ መገርሳ እንዳይታደሉ የሚል የማስፈራሪያ ቀላጤ የተላለፈ መሆኑ ይታወቃል። በአሁኑ ሰዓት በጣ የደረሳቸው ሰዎች ዝርዝር ይፋ መሆኑ የታወቀ ቢሆንም ስጋት መጋረጡን ለማወቅ ተችሏል። በአዲስ አበባ ለአመታት ቤት ሰርተው የሚኖሩትን በማፈናቀል አዲስ አበባ ውስጥ ውጥረት እንዲነግስ የማድረግ ስውር ደባ ሊኖር እንደሚችል በርካቶች ጥርጣሬያቸውን ሲሰነዝሩ ይሰማል። የረሃብ አደጋ በኢትዮጵያ ሰማይ ያንዣበበ መሆኑ ተነገረ። ታፍኖ የከረመው ከምዕራብ ጉጂ የተፈናቀሉ የጌዲዮ ተፈናቃዮች በሰው ሰራሽ ረሃብ እየተሰቃዩ ሲሆን ቁጥራቸው በውል ያልታወቀ ህጻናት እየረገፉ በርካታ ህጻናትና እናቶች በጠኒ እየተሰቃዩ በአጠቃላይ በወረርሽኝ በሽታ በርካታ ሺዎች እየተጠቁ መሆናቸው ሰሞኑን ከወጡ መረጃዎች መገንዘብ ተችሏል። የዘንድ እንዳለ በመስራቅና በደቡብ መስራቅ ኢትዮጵያ ወንዞች ደርቀው ድርቃዎች ክቡ ብለው ከብቶች አንጀታቸው ተጣብቆ የታዩ መሆናቸውን ወደ ስፍራዎቹ ከተጓዙ ለማወቅ ችለናል። ከዚህ በተጨማሪ የበልግ ዝናብ እየሰቀቀ በመሄዱ የረሃብ አድማስ ሊሰፋ ይችላል የሚል ስጋት ማሳደሩ እየተነገረ ነው። በነገጣፎ የተፈጸመው ህዝብን የማፈናቀል አረመኔያዊ ድርጊት በሱሉልታም ሊደገም ነው። በሰበታ በፉሪና በወለቴ በለገጣፎ በሰባ ቀናት ውስጥ ቤቶቻቸውን አፍርሰው አካባቢዎቹን ለቀው እንዲወጡ የተላለፈው የጽካኔ ማዘዣ ቤቶችን በዶዘር በማፈራረስ ነዋሪዎቹን አውላላ ሜዳ ላይ የመበተኑ አረመኔያዊ ድርጊት ሰሞኑን ለሱሉልታ ነዋሪዎች ስጋት መሆኑ ተሰማ። ሱሉልታም በተመሳሳይ በሰባት ቀናት ውስጥ ህጋዊ ማስረጃ ካላቀረቡ ቤቶቹ እንደሚፈርሱ ማስጠንቀቂያ መተላለፉ ተሰምቷል። የመኖሪያ ቤቶችን የማፈራረስ አረመኔያዊ ድርጊት ባለፈው ሰሞን ለማ መገርሳ የአዲስ አበባን ዲሞግራፊ የህዝብ ብዛት እንቀይራለን ብሎ ካቋራው ፋሽስታዊ ፉከራ ጋር በርካቶች የዘር ማጥፋት ዘመቻ መሆኑን ሲያስረዱ እየተሰማ ነው። ለዛሬ ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ላሱ ውስጤን አስደምሙኝ ኢትዮጵያዊነት ሱሴ ሲለኝ ተማርኬ ፈንጥጂ ተገኘው ተምቄ አፊናስ ከፍቶኝ በቁሜ መርቅኝ የጸለይኩት ጸሎት ደረሰ መስለኝ አምላክ የለምኝ ግና አይኖቼን አሻሽቼ ከንቅልፌ ስነቃ ራሴን አገኘሁት ያስቃሚ አጫሽ ነው ተብዬ ሰደቃ የተነገረኝ ለውጥ ውስጡ ውሸት ለብሶ ማዋይሽ ተረስታ ህዝብም በቦይ ፈሶ ፓስተርዬ ፓስተሩ ሆዳችንን አጮሆት እኔም ተታልዬ ለሃጪ ጠባለ ቀረሁኝ አ ብዬ መታወሻነቱ ኢትዮጵያዊነትን አቀንቅነው አዲስ አበባ ላይ ተነስተው ለነበሩ ጽንፈኞች መልስ ለሰጡ የአብይ መንግስትም ስላሰራቸው የአዲስ አበባ ወጣቶች ትሁን። ይድረስ ለኢትዮጵያ አገር ወዳድ አገራድን ወጣቶች
በእያላችሁበት ሁሉ ታሪካችን የሚነግረን አንድ ሀቅ ኢትዮጵያን ለማዳን ወጣቶች ያላቸውን ከባድ ሚና የሚጠቁም ነው። አዛውንት ያላቸውንና የነበራቸውን ከፍተኛ ሚና የሚሽር ሳይሆን የሚያግዝና የሚያጠናክር ነው። በየትኛውም ጊዜ ህዝብ ሲባል ወጣቱ ብዙሃን ስለሆነ በህብረተሰቡም ሚናው ከፍተኛ ነው። በአሁኑ ጊዜ ከ55 በመቶ በላይ ህዝብ ከ25 በታች ያለው ነው። ለለውጥ ሆነ ለአገር አድን ትግሉ ወሳኝ ሚናና ቦታ ያለው ነው። ወጣት ስንልም ወንዱንም ሴቱንም ወጣት ማለታችን መሆኑን መገንዘብ ያስፈልጋል። በጣሊያን ወረራ ጊዜ ፋሽስቶቹ ወጣትና ምሁርን ለመጨረስ እርምጃ መውሰዳቸው ይታወሳል። የጥቁር አንበሳ ድርጅት መስራችና አንቀሳቃሾች ወጣቶች ነበሩ። ለውጥ ፈላጊዎች የኢትዮጵያ ተራማጆች ወጣቶች ሲሆኑ በየካቲት አብዮትም ግንባር ቀደም ሚና ነበራቸው። ያባንን መስርተው የታገሉትና ህዝብን አደራጅተው ያታገሉት ወጣቶች ነበሩ። በፊውዳል ጨለማ የይቻላልን ቀንዲል የለኮሱና ታሪክ የሰሩ ብዙ ማለት ቢቻለም በአገር አድን ትግሉ የወጣቱ ሚና ቁልፍና ከፍተኛ ነው። መሆን ያለበትም ነው የሚለው ነው መልእክቱ። ለአገር ወዳዱ ለኢትዮጵያዊ ወጣት መልእክታችን አገራችንን ከጥፋት ለማዳን ተነሱ፣ ተባበሩና ትግልን አጧጡፉ የሚል ነው። ዛሬ አገራችን በአደጋ ላይ መሆኗን ማንም ሊክድ አይችልም። ደም ገብረን ታግለን ወያኔን ልናስወግድ በህብረት ስንነሳ ትግላችንን የሚያደናቅፍ ደንቃራ በአሜሪካና በአረቦች ተሰይሞብን ችግር መፍጠሩ ምስጢር አይደለም። ተቃኝቶና ሰልጥኖ የመጣ በመሆኑም በስልት የብዙዎቹን ቀልብ ስቦና ጭፍን ድጋፍን አግኝቶ ለተወሰነ ጊዜ አደናግሮ ሊጨፍርብንም እድል አግኝቶ ነበር። ስንዘናጋገን አገራችንና ማንነታችንም ሊነጥቀን ቸኩሎ በግርግር ለጽንፈኞች አመችቶ ኢትዮጵያን ለግንጠላና ለእርስ በርስ ጦርነት አጋልጧት ይገኛል። አገራችን በአሳሳቢ አደጋ ላይ ናት። ለግንጠዮችና ጠባብ ብሔረተኞች ሰለባ ልናደርጋት በፍጹም የሚታሰብ አይደለም። ወጣቱ አገራዊ ግዴታውን መወጣት አለበት፣ ግዳጅ አለበት። አገር አድን ግዳጅ ዛሬ ጎጥና ጎሳ የሚቆጠርበት ጊዜ ሳይሆን ኢትዮጵያዊነት የሚከበርበትና የሚጠናከርበት ነው። ወጣቱ በዚህ በዚያ ተደናግሮ ዘር ቆጠራ ሳይገባ በኢትዮጵያዊነት ተባብሮ ዘረኛ ጨቋኞችን የሚፋለምበት ወቅት ነው። ወያኔን ለቀውስ የዳረገው እኮ የህዝብ የተባበረ ትግል መሆኑን መዘንጋት የለብንም። የህዝብን ሚና ሹሞቹ ሊቀሙ የሚወራጩት ከንቱ ነው። ሹሞቹ ለተወሰነ ወራት ተጨንቀውና ተጠበው ያመጡት ምንም ውጤት እና ለውጥ የለም። ህዝብ ነው በደሙ የወያኔን ቀውስ እውን ያደረገው። ብዙ ሺህ ወጣቶች ናቸው ጸረ ወያኔ ሆነው ታግለውና መስዋዕትነት ከፍለው ለወያኔ ውድቀት ምክንያት የሆኑት። አሁንም በመጀመሪያ ደረጃ ኢትዮጵያን ሊታደጋት የሚችለው ወጣቱ ነው። ታሪካችንን መለስ ብለን ስንመረምር በቀውጢ ጊዜ ሁሉ የኢትዮጵያ ወጣቶች በጎጥና በብሔረሰብ ሳይለያዩ አንድነታቸውን አጠንክረው አገራቸውን ከጥፋት አድነዋል። ኢትዮጵያ ዛሬ የነሱ መስዋዕትነት ውጤት ናት። ሁሉም ወርቅ ዜጎች ነበሩ ኢትዮጵያውያን። ተፈጥሮ ነውና እንደ ኃይለ ሥላሴ ጉግሳ አይነት ባንዳዎችም በኢትዮጵያ ላይ ሲነሱ ታይተዋል። አርበኛ በበዛበት ባንዳዎች ብቅ ማለታቸውም ያለ ነው። ትላንትም አይተነዋል፣ ዛሬም በገሃድ እያየነው ነው። በየካቲት 66 ለመሰረታዊ ለውጥ የታገለው ወጣት ታሪክን ሰርቶ አልፏል። የተሰለፈውና የተሰዋው አንዳንድ የታሪክ ላጲሶች ሲቀጥፉ እንደሚሰማው ሳይሆን ለኢትዮጵያና ለሕዝቧ ነበር። ያፓራሱ ህብረ ብሔራዊ ሆኖ ከነስሙ ኢትዮጵያዊ ድርጅት ነበር ነው። ይህን አገራዊ ትግል ለመሸርሸር በየብሔሩ ተከፋፍሎ እንዲደራጅና እንዲንቀሳቀስ ተደረገ። ባዳን የኢትዮጵያ ጣላቶችም የሀገራችንን መከፋፈል ትላንትም ዛሬም እንደሚፈልጉ እናውቃለን። በላያችን ያመጧቸው ሹሞች ዘረኝነትን በዘረኝነት ተከተው አገራችንን ሊያጠፉ ሲፍጨረጨሩ እነሆ ዛሬ እያየን ነው። ለተወሰነ ጊዜ ሹሞቹ ወጣቱንም ህዝቡንም ሊያደናግሩ ይችላሉ ነበር። ተለቋቸው ከሲና ጸረ ኢትዮጵያ ነው በለነውም ተወዘንበት እንደነበር አረሳንም። ዛሬ ግን የሹሞቹ ግብና ሰመሪት ምን እንደሆነ ለማወቅ ይችላል። ኢትዮጵያ የሚሉትን ወጣቶች ያሰረና ያጋዘ አገራችንን በግሃድ ሊያፈርሱ የሚለፈፉና የሚሰሩትን ግን መረለቋቸው ይገኛል። ባለጌ ጽንፈኞችን አቅፎ ደግፎም አለ። በኢትዮጵያና በኢትዮጵያዊነት ላይ ሰፊና ክፉ ዘመቻ ከፍተዋል። የህዝብን ማንነት እየፈረሱ የዘር የበላይነታቸውን ለማስፈን በሚሊዮን ህዝብን አፈናቅለው የርስ በርስ ጥላቻና ግጭትን አባብሰው ይገኛሉ። በባዶ ቃላት ድለላ ብዙሃኑን አስተኝተው አገርን ሊቀሙን በመራወጥ ላይ ናቸው። ባንጻሩ ደግሞ ለህዝብ እንታገላለን ሲሉ ብዙዎቹ ቡድኖችና ድርጅቶች ለወዳቸው እጅ ሰጥተው የዚህ ጸረ ኢትዮጵያ ዘመቻ በተጨባጭ ተባባሪ ሆነው ይገኛሉ። ሆኖም በወጣቱ ቆራጥነት አሁንም ትግሉ ቀጥሎ ኢትዮጵያና ህዝቧን ለመታደግ መስዋዕትነት እየተከፈለ ነው። ተገል መስዋዕትነትን ይጠይቃል። አገራችንን ጠብቀው ያስረከቡን የቀድሞዎቹ ከጠላት ተፋልመው ጦርና ጋሻ ይዘው ታንኮችን ተጋፍጠው በሚሊዮን ደረጃም ተሰውተው ነው። ፋሽስቶችን ለመዋጋት ብዙ ወጣት ውዲዮቱን ላገሩ ገብሯል። በጀግንነት በኩራትና በጽናት የኢትዮጵያ ወጣቶች ታሪክ ያገር ወጣት ጀግና ታሪክ እንጂ የዘረኞችና ባንዳዎች ቅራሪ አይደለም። ይህን መገንዘብ ያሻል። ወጣቶች ትኩስና አዲስ ኃይል በመሆናቸው ወደ እድገትና ወደ ነገ እይታቸው የተላ ነው። ወደፊት እንጂ ወደ ኋላን አይወክሉም። ያገር አንድነትንና የህዝብ ብልጽግናን ይወክላሉ እንጂ ወደ ኋላ ተመልሰው ጎጥ ቀልሰው አረመኔ ሆነው ደም እርስ በርስ አያፋስሱም። የኢትዮጵያን አንድነት ተጠብቆ ሌሎች ሀገሮችም ጋር ተባብሮ የባዳንን ወረራና ብዝበዛ ለመቋቋም ያልማል እንጂ አገርን በጎጥ ሸንሽኖ ማፍረስን ግቡ አያደርግም። የጥላቻና የክፍፍል ኃይሎች በእድሜ ወጣት ከሆኑም በይዘት ግን የበሰበሱና የገረጀፉ ናቸው። ወጣቱ ዘረኛ ሊሆን አይጠበቅም። ለዚህም ነው ሁሉም ኢትዮጵያዊ ወጣት ዘረኞቹን አስወግዶና ህብረቱን አጠንክሮ አገራድን ትግል ያካሄድ በሚል ጥሪ የምናስተላልፈው። ዛሬ የመደናገሪያ ጊዜ አልፏል፣ አክትሟል፣ አውቀንባቸዋል። ኢትዮጵያን ሊያጠፉ እንጂ ሊታደጉ እንዳልተላኩ ገብቶናል። ወያኔነትን በሌላ መልክ ሊያስቀጥሉ የመጡ ኦሮምኛ ተናጋሪ ወያኔዎች መሆናቸውንም ነቅተንባቸዋል። ከሻቢያ መለጠፋቸው ከሰላም ፍለጋ ጋር ምንም ግንኙነት እንደሌለው የተነገረ ሀቅ ነው። የፖለቲካና ኢኮኖሚ ሂደታችንም ሹሞቹ ህዝብ ሳይማክሩ በራሳቸው የወሰኑ በመሆኑ አገራችን ለባዕድ በዝባዞች ተጋልጣ ልትሰጥ ዝግጅት መደረጉ ለኛ ምስጢር አይደለም። በዘረኛ ወሮ በላ መንጋ ላይ እምነቱን የጣለው የሹሞቹ አገዛዝ ይዘቱና አካሄዱ ዓለምንም ጥርጥር ጸረ ኢትዮጵያ ነውና ወጣቱ ቆርጦ በመነሳት ሊታገለው ይገባል። ተማሪ አስተማሪ ወጣቶች፣ በአገዛዙ ሰራዊት ውስጥ ያላችሁ ወጣቶች፣ በገጠር ነዋሪ ወጣቶች፣ ወጣት ለባደሮች ሁላችሁ የኢትዮጵያ ብርቅዬ ልጆች አገራችንን ከጥፋት ለማዳን ተባብራችሁ ተነሱ። ትግል በድርጅት ነውና ተደራጁ። ሀቀኛ አገር ወዳድ ድርጅቶችን እርዱ፣ ተባበሩና ተሰለፉ። ጊዜ ለአፍራሾች አትስጡ። ያያናቸው አገራችን ኢትዮጵያን እንዳፈርሱ ከወዲሁ እንነሳባቸው። ንቀውናልና አምጸን ትምርት እንስጣቸው። ኃይል ሁሉም የህዝብ ነውና በትግል ከንቱነታቸውን እናረጋግጥላቸው። ትግላችንን ከማደናቀፋቸው በፊት አሳይተን የነበረውን ህብረትና ቆራጥነት ዳግም እናሳያቸው። የወረቀት ላይ ነበርነታቸውን እንዲገነዘቡ እናድርጋቸው። የኢትዮጵያ ወጣቶች የጀግንነት ታሪካችሁን አድሳችሁ በዘረኞቹ ላይ በህብረት ተነሱ፣ አብረናችሁ ነን እንላለን። ህዝባዊ አመጽ ይፋፋም፣ ዘረኝነትና ባንዳነት ይወገድ፣ ኢትዮጵያዊነት ያቸንፋል። ሰማየ ወደቀው ታማ ወደኛ አይደለም ያ
መውጣቱ አይቀሬ ነው። እንደ ኢትዮጵያ ያሉ በኢኮኖሚ ያላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል። ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው። ምንም እንኳን በኢኮኖሚ ያላደጉ ሀገራት ባህላቸው በሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ነው። ይህን መሰሉን አስተት ያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቀኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ቢሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለማለቱ ስህተቱን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔም አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻይ እድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ሙሉ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። በኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየፈበረኩ ሲያጋጩ ቢኖሩም ህዝብ አንድም ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንን የሚረሳ? ገነትን አብርሃት፣ ትብለጽን ውቢት ወይስ ኢሳያስን ደረጀ፣ ዘካርያስን ዳኛቸው፣ አስባሃን ገመቹ ወዘተ? የማይሆን ነገር ነበር ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም። ኢትዮጵያውያን ዘረኝነትን ቢጸየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው። ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው። ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው። ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ሆነ ግን ጥላቻን በማስፋፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል፣ የመገንጠል ጥያቄው ትክክል አልነበረም ብሏል። ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው። ለምሳሌ ሰሞኑን የአዲስ አበባ ኗሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተነሳሳይ ወቅት ህፃናትን በቤተ መንግስት ተሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ነዋሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ ዓላማ ብሎ መጠየቅ ይቻላል። አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን ይተከሉ አሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ወረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድምታው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትምክተኝነት መክሰሳቸውን አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በመተኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ጠላት ያለውን አይነት ክስ በድግምግሞሽ ማቅረባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲጓዝ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ የሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር በጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸውን ለማክሳታት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ባሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለ በሬው ያጉራጉራል፣ ስለ ፈረሱ አህያው ይዘምራል፣ ስለ እርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለአህያ ስለግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል ስለንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተነሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሀሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጫጫ ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻልም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑን ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባል አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
ላይቀር መውደቁ መንጠራውቱ በሙሉ ልብ መናገር የምንችለው ይህ አሁን የመጣብን አገዛዝ በህዝብ ትግል ወዳቂ መሆኑን ነው። ይሁን ያሉ ዘረኞች ሁሉ ደብቁን የሚሉበት ቀን ሩቅ አይደለም። በጥላቻ የተሞላን ወሮበላ በንጹህ ህዝብ ላይ ያሰማሩት ሁሉ ለህዝብ ፍርድ መቅረባቸው አይቀርም። የስልጣን ጊዜያቸውን እድሜያቸውን ለማሳጠር ግን ትግልና መስ ወሳኝ ነው። ጨቋኝ ገዢዎች ህዝብ እንዳይነሳባቸው ሰላም ሰላም ብለው መጮህን ያዘወትራሉ። ኢትዮጵያ ትቅደም ያለምንም ደም ያሉንን እናስታውሳለን። ወያኔም ለስልጣን ሲደርስ حزب تورنت سلچتوتال بلو بحزبنا بهاپالاگن تورنت کافتو سانبتوال حزب يسلچو مچقون مبدل نو بلن يانيم ديسكراچون كانتو بلن نبر يزندرو شوم دگمو اند هيمانو سباكي مون يميدادو بمونو سلام فكر يكرتايا ليامباگننوچن اجي يسامه حزبن گن بمنگا ياسفجنو ማንም ሰው በፖለቲካው መስክ የሚፈረጀው በተጨባጭ ስራው እንጂ በሚያሰማው ንግግርና ቃል አይደለም። ግብሩ ያረመኔ ከሆነ አውሬ ሰበላ መባል አለበት። ሹሙና ጓደኞቹ ምን አይነት ሰዎች እንደሆኑ በገሃድ ዛሬ አይተናል። በማን ላይ እርምጃ እንደሚወስዱ እንደሚያስወስዱ ማውቀናል። በመሆኑም አገዛዛቸው ከህዝብ የተጣላ የዘረኛ ህዝብ ያልፈለገውና ያልመረጣውም ነው። በዚህ ሁኔታ እነዚህ ዘረኝነትን በአዲስና በስፋት ሊያስከትሉ ለተነሱ ጉዶች ቅንጣትም ድጋፍ መሰጠት የለበትም ማለት ብቻ ሳይሆን ሳይውል ሳይደር ሳንዘናጋ ታግለን አምጸን ልናስወግዳቸው ይገባል። ሹሙ ማለት ዳውድ ኢብሳና ያ የመናዊ ውርጋጣ ረመኔ ማለት ነው። የክብር እንግዶቹ ህዝብን ፈጀን አስፈጀን በጠራራ ፀሐይ 17 ባንክ ዘረፍንም ቢሉ የሚሞካሹ እንጂ የማይታሰሩ። ደግሞ ደጋግሞ መታለልና መጃጃል አገር ሊያፋጣ ይችላል። ወያኔ ስልጣን ሲይዝ ስንቀወም ልጆቻችን ያሉ ብዙ ግብዞች ነበሩና ግዜ ተሰጥቷቸው ተደላደሉብን። መላ ወይስ ዱላ ብለው ትግላችንን ያናናቁ ነበሩ። በዱልዱም ሰይፍ ሲገዘግዙን አይ የለም ያከኩን ነው ማለት ተመረጠ። 27 አመታት ተፈሩብን። አሜሪካ ያመጣብን እነማዘንጊያ ሹሞች ደግሞ የራሳቸውን ዘረኝነት ሊያሳፍኑብን ሲጓዙ ኢትዮጵያ ይያሉ ይደልሉናል። በጎታቸው እንጂ በኢትዮጵያ አያምኑም። ዛሬም ቅራኔው ከኢትዮጵያ ህዝብ ጋር ነው። አገዛዙና ህዝብ ሊሰምሩ ሳይሆን ቅራኔያቸውን በከረረ ትግል መፍታት የሚኖርባቸው መሆኑ ደግሞ ግልጽ ነው። ስለዚህ የፍቅርና ሰላም ሰበካ እስክበላህ ተኛልኝ ነውና ምንም ጆሮ ሊሰጠው አይገባም። ጸረ ኢህአዴግ ጸረ ዘረኛ ትግሉ ተፋፍሞ ኢትዮጵያና ኢትዮጵያዊነት ማቸነፍ አለበት። ዘረኞችን በትግል አራውጠን ማባረር አለብን። መቃሌ እንደተወሸቁት ቡድኖች ሁሉ ከወያኔ ያልተናነሰ ዘረኛ አገዛዝ ተጭኖናል። ይዘታቸው ያው ነው። ወያኔ በዚህ ሹሞቹ በዚያ ሆነው ህዝብ ላይ ዘመቻቸውን ጥፋታቸውን አጣጥፈዋል። ቡራዩ፣ ጎንደር፣ ደምቢዶሎ፣ ሐረር ብሎ መጥቀሱ ዛሬ አስፈላጊ አይደለም። ሁሉንም አይተናል። ወገን ሲገደል ሲፈናቀል ህሊናችን ላይ አልተኛንም። ዛሬም ለኢትዮጵያ የቆምን በመሆናችን ዘረኞች በለስቀንቷቸው በአሜሪካና በአረብ በነፍሰ ገዳዮችና ወሮበሎች ተደግፈው አገራችን ሊያጠፉ ሲነሱ ዝም ብለን የምናይልን ሆን አንችልም። የሹሙን ውዳሴ ከንቱ ከእንግዲህ መስማት አንፈልግም ብለን ሳንዘናጋ በመደራጀት ማመጽ መታገልን ነምረት ይገባናል። አድማ የሙት ከተማ አድማ ስራ ማቆም አድማ ተማሪ አስተማሪ ታክሲ ባጃጅ ነጂ ሰራተኛ ሁሉ የገጠር ነዋሪዎችም እንዲሁ የመብራት ኃይል አየር መንገድ ሰራተኞች የባንክ ሰራተኞች የወታደሮች አመስ ማለትም የካቲት 66 ሊደገም ይገባዋል ይቻላልም። አወናባጆችን ከጎና ርቆ ተገዙ ተጨቆኑ ምክር ለጋሽ ማፈሪያዎችን ጥጋት ይዞ መፍቴ ለሆነው የሽግግር ሂደትና ህዝባዊ መንግስት መታገል ያስፈልጋል ግዳጅም ነው። ለቦታው ያብቋቸው እነሱ ናቸው። ወያኔን እንደፈየሙብን ሁሉ በቃላት ሽንገላ አገርን ልንቀማ ከቶም መጠበቅ የለበትምና መቼም መፍቀድ የለብንምና ከጽኑ ትግልና አመጾች መፍትሄ የለንም። ባዳንን ደግሞ በምን ትግል መስጠቻውን መስጠት እንደምንችል አስተማሪ አያስፈልገንም። ሹሞቹ የባል ጣልቃ ገብነት ውጤት ናቸው። ምዕራባውያን ታዛዥ ገዢዎችን ለመንከባከብ ወደ ኋላ አይሉም። በቅርቡ ፈረንሳይ አውሬውን ኢድሪስ ዲቤን በቻድ ደግፋ ያመጹትን በአውሮፕላን ደበደበች። የሱዳኑ ህዝባዊ አመጽ የሽግግር መንግስት እያለ አሜሪካም ሳውዲም ግብጽም የበሽርን የጸጥታ ኃላፊ ሳላኮሽን ለስልጣን ለማብቃት ደፋ ቀና እያሉ ነው። የህዝብን የነጻነትና የዴሞክራሲ ትግል ማጅራት ለመምጣት አፍሪካን በቀጣይ ብዝበዛ ለማድቀቅ ሹሞቹን ያመጣቸውም የህዝብን ትግል ለማደናቀፍ ነው። ታግለን መጣን ብሎ 27 አመት ጽኑ ወያኔ የሆነው ኮሎኔል ሹም ሊቀባጥር የሞከረው ያው እንዳልነው ውሽከታ ነው። ማንም ይህን ዛሬ የሚቀበል የለም። የና አሜሪካ ጸረ አማራ ሚዘትና ፖለቲካ ለሰውየው መሾምና ዘረኛ ፖለቲካ መቀጠል አንዱ ምክንያት ነው። ስለዚህ አገሩን ከጥፋት የሚያድነው የኢትዮጵያ ህዝብ ብቻ ነው። በጋራ መነሳት ዘረኝነትን ማቸነፍ ይጠበቅበታል። ለነገ ወይም ለሆነ ድርጅት የሚለጋ ሀኬት ሳይሆን የህዝብ የዛሬ ግዳጅ ነው። ሹሙ ላዩዳባ ውስጡ ደባ መሆኑን ተረድተናል። ፍየል ከመድረሷ ቀጠል መበጠሷ እንደተባለው ገና ብዙ ቆይተው ሳይደላደሉ ስራቸው ከይሲ መሆኑን ህዝብ አውቋል። ስናጋልጠው የከረምነው ነው። ለዚህ ዘረኛ አገዛዝ ቀኝ እጅ ሆነው በማጀብ ላይ ያሉትም ያልተናነሰ ጥፋት ፈጽመዋል። ህዝብን በተጨባጭ ክደዋል። ሰላም፣ ስልጣን፣ ፖለቲካ፣ አመጽ ግዝ ያለፈበት ወዘተ በሚል ከንቱ ልፍፋቸው ተራ ክህደትና ባንዳነት ከርሳምላኪነት መሆኑ ተነክቶባቸዋል። ፍርፋሪ ቢያገኙ እንጂ ሹሞቹ ከነሱ ውጭ ማንንም ሽንፍላ ካልሆነ ሊያበሉ የሚፈልጉ አይመስሉም። እነማንን እንደሚሾሙ ከዘበኛ እስከ ሐላፊው በየመስሪያ ቤቱ ማን እንደሆነ ማየቱ ይበቃል። ለወዶ ገባዎቹ የሹሞቹ ንግግር ሲያምርሽ ይቀር የሚል ብቻ ነው። ይህን ተረድተው በጊዜ ቢታረሙ ቢቀነሱ ይሻላቸዋል እንላለን። አለበለዚያ ግን ትግሉ እነሱንም ደምሮ የሚፈረዳቸው ከኑግ የተገኘ ሰሊጥ እንደሚያደርጋቸው መገንዘቡ የራሳቸው ጉዳይ ይሆናል። ጸረ አገዛዙ ማዕቀብም እነሱንም የሚያጠቃ መሆኑ አይቀሬ ነው። ለህዝባዊ አመጽ ተባብረን እንነሳ። ኢትዮጵያን ከዘረኛ ወሬዎች ጥቃት እንከላከል። ኢትዮጵያዊነት ያቸንፋል።
Hey, darling, you're not a hero.